Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
ከ16ቱ የውጤታቸው ፖዚቲቭ የሆኑ አሽከርካሪዎችና ረዳቶች 12ቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል።
በሰሜን ሸዋ ዞን የኮሮና ቫይረስ ተገኝቶባቸው ያሉበት ካልታወቁት ሾፌሮችና ረዳቶች መካከል የተወሰኑት እንደተገኙ ተሰምቷል። የዚህ ጉዳይ ዝርዝር በምሽቱ ይደመጣል።
አይቻታለሁ አው ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ሲሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት ይችላል።
ወጣቱ ተጓዥ ጋዜጠኛ ሄኖክ ስዩም በመላ ኢትዮጵያ ካደረጋቸው ጉዞዎች የቀሰማቸውን ቁም ነገሮች በምሽቱ ያካፍልናል። ወደ ትግራይ ክልል ስላቀናው የሽማግሌዎች ቡድን የሚናገረውን ዘገባ ጨምሮ ሌሎች ትኩስ ርዕሰ ጉዳዮችም ይሰማሉ። መርሃ ግብሩን በመምራት እኔ ሀብታሙ ዝዩም አብሬያችሁ አመሻለሁ። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አመሻችሁ አድማጮች። የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ ከተደረጉ 5102 የላብራቶሪ ምርመራዎች 109 ሰዎች የኮሮና ቫይረስ ተገኝቶባቸዋል ሲል በፌስቡክ ገጹ ላይ ዛሬ ከሰዓት አስታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥርም 3630 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች 60 ወንዶችና 49 ሴቶች ሲሆኑ 81 ሰዎች ከአዲስ አበባ፣ 9 ሰዎች ከኦሮሚያ፣ 4 ሰዎች ከሶማሌ፣ 4 ሰዎች ከደቡብ ክልል፣ 3 ከአማራ፣ 3 ከትግራይ፣ 3 ከአፋር፣ 2 ሰዎች ከሐረሪ ክልል ናቸው። በዛሬው ዕለት የአንድ ሰው ህይወት በኮሮና ቫይረስ ማለፉ የታወቀ ሲሆን ይህም የጤና ሚኒስቴሩ ከጤና ተቋማትና ከማህበረሰቡ ከተወሰዱ አስክሬን ናሙናዎች መካከል ተገኝቷል። ሟቿ ግለሰብ የ45 ዓመት ኢትዮጵያዊት የአዲስ አበባ ከተማ ነዋሪ መሆናቸውም ታውቋል። በኢትዮጵያ በአጠቃላይ ቫይረሱ የተገኘባቸውና ህይወታቸው ያለፈ ሰዎች ቁጥርም 61 ደርሷል። በትላንትናው ዕለት በአማራ ክልል በሰሜን ሸዋ ዞን ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጡ 31 ሰዎች ውስጥ 22ቱ የሰሜን ሸዋ ዞን ነዋሪዎች መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ድንጋጤውን የፈጠረው በርካቶች በቫይረሱ መያዛቸው ብቻ ሳይሆን ቫይረሱ አለባቸው የተባሉት ግለሰቦች 16 አሽከርካሪዎችና ረዳቶች በጊዜው አለመገኘታቸው ነበር። ይሁንና በዛሬው ዕለት በኮሮና ቫይረስ መያዛቸው ከተረጋገጡት ከነዚህ 16ቱ ግለሰቦች መካከል 15ቱ መገኘታቸውና ወደ ለይቶ ማቆያ መግባታቸውን የሰሜን ሸዋ ዞን መንግስት ኮሙኒኬሽን ጉዳዮች መምሪያ ገልጿል። ክስተቱ አስደንጋጭ ቢሆንም አጋጣሚው ግን ትምህርት ሆነናል ሲሉ የመምሪያው ኃላፊ አቶ ማሙሽልማ ለአሜሪካ ድምጽ አስታውቀዋል። ከዚህ በተጨማሪም ካሽከርካሪና ረዳቶቹ ጋር ግንኙነት አላቸው የተባሉ 33 ሰዎች ወደ ለይቶ ማቆያ መግባታቸውን ኃላፊው በስልክ አረጋግጠዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በአንዳንድ የፖሊሶች አሰራር ላይ ለውጥ የማድረግ እርምጃን ይፈርማሉ ተብሎ ይጠበቃል። ዓላማው የፖሊሶችን አሰራር ለማስተካከል መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። በትላንትናው ዕለት አንድ ከፍተኛ ባለስልጣን ለጋዜጠኞች በሰጡት መግለጫ ፖሊሶች በኃይል አጠቃቀም ላይ ያላቸውን አያያዝ ለማስተካከል ስልጠና እንደሚሰጣቸው ማስተዋቀዋል። ሌላው ዘዴ ደግሞ ፖሊሶች ጥቃት አልባ የሆኑ የድረሱልን የስልክ ጥሪ ሲደረግላቸው ከማህበራዊ ኑሮ ሰራተኞች ጋር ሆነው የሚሄዱበት አገልግሎት መመስረትም አስፈላጊ እንደሆነ ተገልጿል። ይህ እንግዲህ ጉዳዩ ከአይምሮ ህመምና ከአደንዛዥ እጽ ጋር የተያዘ ሲሆን ነው ተብሏል። በሀገሪቱ ዙሪያ የፖሊሶች አያያዝን በሚመለከት ሰፊ ለውጥ እንዲደረግ በሀገሪቱ ምክር ቤት ውይይት እየተካሄደ ይገኛል። ሰሜን ኮሪያ ከድንበራቸው ሰሜን ክፍል የነበረውን የሁለቱም ኮሪያዎች ኦፊሴላዊ ያልሆነውን ኤምባሲ በዛቻዋ መሰረት ማፍረሷ ተዘግቧል። ሰሜን ኮሪያ ከደቡብ ኮሪያ ጋር ያለውን ውጥረት ለማባባስ የወሰደችው እርምጃ ተደርጎም ታይቷል። የሰሜንና የደቡብ ኮሪያ ጉዳይ የሚከታተለው የደቡብ ኮሪያ የውህደት ሚኒስቴር ህንጻው መፍረሱን አረጋግጧል። የሰሜን ኮሪያ የመንግስት ሚዲያም ህንጻውን አስደናቂ ባለው ፍንዳታ መፍረሱን አረጋግጧል። የሁለቱ ሀገራቶች ግንኙነት መስሪያ ቤት መፍረስ ለደቡብ ኮሪያ መልካም ወሬ ባይሆንም የደቡብ ኮሪያ ሰራተኞች በኮሮና ቫይረስ ስጋት ምክንያት ባለፈው ጥር ወር ላይ ወደ ሀገራቸው በመመለሳቸው ህንጻው ባዶ እንደነበርም ተዘግቧል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና VOA የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ታዋቂ ሰዎችና የሃይማኖት አባቶች የተካተቱበት የሸምጋዮች ቡድን ወደ ትግራይ ክልል ማቅናቱ ተሰምቷል። የጉዞውን አላማና ፋይዳ በተመለከተ የሚናገረው ዘገባ ከቆይታ በኋላ ይቀርባል። ከዚያ በፊት ግን ወደ ሰሜን ሸዋ የሚወስድን አንድ ዘገባ አለ። በሰሜን ሸዋ ዞን በኮሮና ቫይረስ መያዛቸው ተረጋግጦ ለጊዜው ያሉበት ካልታወቀው 16 አሽከርካሪዎችና ረዳቶች ውስጥ 12ቱ መገኘታቸውንና ወደ ለይቶ ማከሚያ ማዕከል መግባታቸውን የሰሜን ሸዋ ዞን መንግስት ኮሙኒኬሽን ጉዳዮች መምሪያ አስታውቋል። ክስተቱ አስደንጋጭ ቢሆንም አጋጣሚው ግን አስተምሮናል ይላል መምሪያው። መስፍን አራጌ።
ትናንት በአማራ ክልል ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጠው 33 ሰዎች 22ቱ ከሰሜን ሸዋ ዞን መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ምርመራ ካደረጉ አነስተኛ ሰዎች ውስጥ በርካቶቹ ላይ ቫይረሱ መገኘቱ ብቻ ሳይሆን ቫይረሱ አለባቸው የተባሉ 16 አሽከርካሪዎችና ረዳቶች ለጊዜው አለመገኘታቸው ሁኔታውን አሳሳቢ አድርጎት ቆይቷል። ዛሬ ከወደ ሰሜን ሸዋ መንግስት ኮሙኒኬሽን መምሪያ የተሰጠው መረጃ እንዳረጋገጠው ግን ቫይረሱ አለባቸው ከተባሉ አሽከርካሪዎችና ረዳቶች አብዛኞቹ ተገኝተዋል። የመምሪያ ኃላፊው ማሙሽ ይልማል።
አንድ ቀን በፊት በደብረ ብርሃን ከተማ መናኸሪያ ውስጥ የሚገኙ በፍላጎት ናሙና የሰጡ ናቸው እና ውጤቱ ሲነገር በአካባቢው ያው አሽከርካሪዎች ስራ ባህሪያቸውም ስለነበረ በተለያየ ቦታ ተበታትነው የተገኙ ስለሆነ ትናንት መረጃው ከወጣ በኋላ ወዲያውኑ የገቡ አሉ። ከዛ ዘግይቶ ዛሬም ድረስ ደግሞ እየገቡ ያሉና እስካሁን ባለው መረጃ መሰረት ከ16ቱ የውጤታቸው ፖዚቲቭ የሆኑ አሽከርካሪዎችና ረዳቶች 12ቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል። ሁለቱ ደግሞ አጋጣሚ የሚኖሩትም አዲስ አበባ ስለሆነ በአዲስ አበባ ነው ያሉት። አንደኛው በአሁን ሰዓት ምናልባትም ከሰዓት በፊት በነበረው ወደዚሁ ጉዞ እያደረገ እንደሆነ በጉዞ ላይ እንደነበረ ነው ዛሬ ጠዋት የነበረን መረጃ። ምናልባት እስካሁንም ገብቶ ሊሆን ይችላል። አንደኛው ሰው ነው፣ እሱም እያፈላለገን ያለ ነው። ስልኩ ስላልሰራ ነው።
አዲስ አበባ ላይ ያሉት ሁለት ሰዎች ወደ ለይቶ ማቆያ እንዲገቡ ተደርገዋል።
እነርሱን ባለን አሰራር መሰረት አዲስ አበባ ካለው የመንግስት መዋቅር ጋር በመነጋገር ባሉበት በዛ ወደ አዲስ አበባ ለይቶ ማቆያ እንዲገቡና የሕክምና ክትትል እንዲደረግላቸው መግባባት ላይ ተደርሷል። በዛው እንደሚገቡ ነው መተማመን ያለን።
አስተያየታቸውን የሰጡ የደብረ ብርሃን ኗሪ ግን ናሙና የሰጡ ሰዎች ውጤታቸው እስኪገለጽ ባሉበት ወይም በቀላሉ ሊገኙ በሚችሉበት አካባቢ መቆየት ሲገባቸው እንደፈለጉ እንዲንቀሳቀሱ መደረጋቸው የምርመራውን ዓላማ ፍሬቢስ ያደርገዋል ይላሉ። ለዚህም ነው የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ወረዳ ላይ ካጋጠመው ስህተት መማር አልቻለም ሲሉ የተቹት። ባለፈው ሳምንት እንሳሮ ወረዳ ውስጥ ቫይረሱ የተገኘበት ግለሰብ ቀብር ላይ ታድመዋል ተብሎ የተጠረጠሩ 45 ሰዎች ከቀናት በኋላ ተፈልገው ወደ ለይቶ ማቆያ እንዲገቡ መደረጉ ይታወሳል።
በአንድ በኩል እውነት አለው መረጃው። በእርግጥ ግን ከስህተታችን አለመማር ሳይሆን አንደኛ በፈቃደኝነት ነው እነኚህ ግለሰቦች ታማው አይደለም የሰጡት። መናኸሪያ አካባቢ ካለው እንቅስቃሴ አንጻር ተጋላጭ ሊሆን እንደሚችል ለይተን እየሰራን ያለ ነው። በወቅቱ ምንም አይነት የበሽታ ህመም ምልክት የማይታይባቸው ናቸው እና ናሙና ሲሰጡ እነኚህ ሰዎች ዞረው ሰርተው ተመልሰው ደብረ ብርሃን ከተማ የሚገቡ ስለሆነ በወቅቱ ናሙና እንዲሰጡ ተደርጓል። ውጤቱን በተገለጸበት ሰዓት ደግሞ በችኮላ ስለወጣ ነው እንጂ እነኚህ ሰዎች ውጤቱ ከመገለጹ በፊትም ወደ ማቆያ ማግኘት የሚቻልበት መንገድ ነበረ። በእነሱ የስራ ባህሪ ችግር እንጂ መራቅ አይደለም ይሄ የተከሰተው።
በፈቃድም ሆነ በአስገዳጅ ሁኔታ ናሙና የሚሰጡ ሰዎች ውጤታቸው ሳይገለጽ በየቦታው መንቀሳቀሳቸውን የሚያስቀር አሰራር ካልተዘረጋ ችግሩ እየተባባሰ ይሄዳል ሲሉ አስተያየት ሰጪው የደብረ ብርሃን ነዋሪ አሳስበዋል። ከዚህ በተጨማሪ የጤና ባለሙያዎች በተለይ ኮሮና ጋር ተያይዞ እስከ 80% የሚሆነው የህብረተሰብ ክፍል ምልክቱን አያሳይም፣ ጤናማ ይመስላል የሚል መረጃዎች እየወጡ ነው እና ከዚህ እውነት አንጻር ምርመራ ከተወሰደ በኋላ ተመርማሪዎች ጤነኛ የሚሆኑ አይሆኑ፣ ምልክት የሚያሳዩ አያሳዩ፣ ለምንድን ነው ውጤት እስኪመጣ ድረስ ማቆየት ያልተቻለው?
በእኛ ከተማ ተጨባጭ ሁኔታ የመጀመሪያ ጊዜ ስለሆነ እነኚህ ሰዎች የተገኘባቸው ቁጥሩም ጭምር ከፍተኛ ስለሆነ አንድ አካባቢም ስለሆነ ይሄ መናኸሪያ አካባቢ የሚለው በራሱ እጅግ በጣም አስደንጋጭ እና ለ ህብረተሰቡም ከፍተኛ ስጋት እየፈጠረ ነው። ህብረተሰቡ ብቻ ሳይሆን ህክምና ባለሙያውም ይሁን በአመራሩም ከፍተኛ አደንጋጤ እየፈጠረ ነው። እናም ከፍተኛችን ታረመን እንደዚህ አይነት ነገር እንዳያጋጥመን በትኩረት እየተሰላለበት ሁኔታ ነው ያለው።
ይህን ዘገባ ካጠናቀርን በኋላ ከደብረ ብርሃን ከተማ ጤና ጽፈት ቤት ኃላፊ ጌታሁን ማሞ በደረሰን መረጃ መሰረት ከ16ቱ አሽከርካሪዎችና ረዳቶች 15ቱ ተገኝተው ወደ ህክምና ተቋም ገብተዋል። 13ቱ በደብረ ብርሃን፣ 2ቱ በአዲስ አበባ። ከዚህ በተጨማሪ ከአሽከርካሪና ረዳቶቹ ጋር ግንኙነት አላቸው የተባሉ 33 ሰዎች ወደ ለይቶ ማቆያ መግባታቸውን ኃላፊው በስልክ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ፊሎክሲዩም ተጓዡ ጋዜጠኛ በሚል የቅጽል ስሙ ይታወቃል። ከጥቂቱ በስተቀር የኢትዮጵያን የተለያዩ ጉራንጉሮች ከ15 ዓመታት በላይ ቃኝቷል። ከህፃንነቱ ጀምሮ ያለውን በኋላም በጋዜጠኝነት ህይወቱ ያየለበትን የጉዞና ጉብኝት ፍቅሩን በመጠቀም ዛሬ ብዙሃን ስለ ኢትዮጵያና ኢትዮጵያውያን እንዲያውቁ የሚረዱ አውታሮችን ለመክፈት በቅቷል። የኔና ሄኖክ አጭር ቆይታ የሚጀምረው ከቅርብ ጊዜ እንቅስቃሴዎቹ ነው።
ሙሉ ሰዓት ኢትዮጵያን ባህል፣ ኢትዮጵያን ታሪክ፣ ኢትዮጵያን ተፈጥሮ ማስተዋወቅ የሚችል ራሱን የቻለ አንድ የሚዲያ ተቋም አላቋቁም ብዬ አገር ሚዲያ ኮሚኒኬሽን 2000 ዓ.ም ከሚሊኒየሙ በኋላ አሁን ሆነ። ከዚያን ጊዜ ጀምሮ እንግዲህ እስካሁን ድረስ በየሶስት ወሩ ቱባ የሚባል መደበኛ በአማርኛ ቋንቋ እየተዘጋጀ የሚታተም የቱሪዝምና ባህል መጽሔት አሳትማለሁ። ይህ አለማቋረጥ እንግዲህ ባለፉት 10 ዓመታት በኢትዮጵያ ውስጥ ሲታተም የቆየ መጽሔት ነው። ከዛ በተለያየ የመገናኛ ቴክኖሎጂዎች የጉዞ ዘገባዎችን እና የባህልና የታሪክ ርዕሰ ጉዳዮችን እየጻፍኩም እየተረኩም ማስታወቂያ ስራዎችን እየሰራሁ ነው የሚገኘው። የዛሬ 5-6 ዓመት አካባቢ ይመስለኛል ድሬቲቭ በመደበኛነት የጉዞ ማስታወሻዎችን መጻፍ ጀመርኩ። ለመጀመሪያ ጊዜ ከነሱ ጋር ተሰራ የጻፍኩት የጥምቀት በዓል ርዕሰ ጉዳዮችን ይመስለኛል። ተከታታይ የሆኑ የጥምቀት በዓል አካባቢዎች በኢትዮጵያም ገጽታ እንዳላቸው እዛ ጽሁፍ ላይ እንግዲህ ኤዲተሩ ተጓዡ ጋዜጠኛ ሄኖክ ስዩም ይህ አይነት አካባቢ ይገኛል፣ እንዲህ አይነት ነገር ያስተዋውቀናል የሚል ነገር ይዞ ወጣና ከዚህ ስም ጋር ተዋወቅኩኝ ማለት ነው በይፋ።
ሄኖክ፣ በእስካሁኑ የስራ ዘመንህ ምን ያክል የኢትዮጵያ ክፍሎችን ጎብኝተሃል?
ማለት የተለያዩ አካባቢዎችን አይቻለሁ። ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዛ ውጭ ኢትዮጵያ ትልቅ ሀገርና እንደምታቆም እንደምታምነውም አይቻታለሁ። አዎ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገር አካባቢዎች እግሬ ረግጧል ማለት እችላለሁ።
ሄኖክ፣ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው?
ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የምችልበትን ጉዳይ እስካሁን ድረስ ላስብም አልችልም። ባስብም የሚመጣ አይመስለኝም። ቢመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምተኛ ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ፣ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ፣ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ውድመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮሃለሁ እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው። እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብለው የሚያስቡ ወገኖቻችን ቅርሶቹን በክፉ አይን በማየት እንዲወድሙ፣ እንዲጠፉ፣ ከታሪክ መዝገብ እንዲጻፉ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን ይህንንም የማስተዋወቅና የተግባቦት ስራ እየሰራሁ ነው። ከዚህ ከመደበኛ መጽሔት ውጭ በተለያዩ እዚህ ሀገር ላይ በሚታተሙ መጽሔቶችን በአንድ መልኩ እንደነ ፍትህ፣ እንደነ ታዛ ባሉ መጽሔቶች ላይ ጽሁፎችን እየሰጠው ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ ጥራለሁ። ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ ከኢትዮጵያ የሚባል። ይህን ፕሮግራም ሌላ ጉዳይ የለውም። አሁን ያልኳቸውን ሀሳቦች በምስልና በድምፅ አስረድቶ ወደ ሰው ዘንድ ለመድረስ እየተጠቀምኩበት ያለ አንድ መንገድ ነው።
መሰል ጉዞዎች አድካሚ ናቸው፣ የገንዘብ አቅምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥሙህ ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው?
አሁንም ድረስ ከባድ ነው። ምክንያቱም ጠንከር ያለ ልምድ እዚህ ሀገር ስለሌለ እንደዚህ አይነት ጉዞዎች ከየትኛውም ወገን ድጋፍ የላቸውም። ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው፣ ወይም የበጀት እጥረት ነው። የበጀት እጥረት በጣም 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 ፈታኝ ነው። የፈለግክበት ቦታ እንደፈለግክ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜቴን የሚጎዳው ነገር ነው። ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ነው። ለምሳሌ ቢና ፍቅር ለማስሄድባቸዋል አንድ አካባቢዎች እየተፈጠሩ መጥተዋል። አሁን ከቅርብ ጊዜ ወዲህ ያቆረጡ የተቆጡ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከእነሱ ጋር አልስማማ ብሎ በመካከላቸው ያለውን ክፍተት መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ርቅ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ ለፈለክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባትና ተፈጥሮን እንደ መዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጉዞዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለሁ ብለህ ስታስብ ምን ፈልገህ ነው? ለምን ዓላማ ነው የመጣኸው? ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም።
ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍለን ትችላለህ?
ብዙ ነው። በቅርቡ ኢትዮጵያ ውስጥ እድሜ ምክንያት ጨበራ ጨርጨባ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። በእርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው። ሹለሬ ይባላል። ሹለሬ ማለት ቆንታ ቋንቋ አድብቄ አክስቴ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ዱሩን የማያስደፍር በዱሩ ላይ የበላይነቱንና ጉልበቱን ያስመሰከረ አዳኝም የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዝሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከ400 በላይ ከሚሆን የዝሆን መንጋ ጋር ተገናኘ። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዝሆኖች ለማየት የገጠመን 400 አካባቢ ዝሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራው እና ሁሉ ጊዜም ከሱ ዝሆን እግዜር አተረፈኝ ብሎ ሰዎች ሲናገሩ የማደምጠው ዝሆን መካከላቸው አለ እና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍርሃት፣ ያንን ለማምለጥ ያደረግነው ድካም፣ የወጣኑ ተራራ፣ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ እድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረው እና በጣም ቀላል መንገድ እያለ አሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ የሄድንባቸውን አረሳውም።
ተጓዡን ጋዜጠኛ ሄኖክ ስዩምን በእናንተ ስም አመሰግናለሁ። በነገራችን ላይ ሄኖክ ከአባቱ ስም በመቀጠል ሀገሬ የሚል ቃል ይጠቀማል። መነሻው ለሀገሩ ያለውን ፍቅር ለማሳየት ከመፈለግ የመጣ መሆኑን ነግሮኛል። ጋቢና ቪኦኤ ይቀጥላል። ታዋቂ ሰዎችና የሃይማኖት አባቶች የተካተቱበት የሸምጋዮች ቡድን ወደ ትግራይ ማቅናቱ ተሰምቷል። መቀሌ የሚገኘው ሙልጌታ ጽባሃ የዚህን ጉዞ ዓላማና ወቅታዊ መረጃዎች እንደሚከተለው ያካፍለናል።
በዛሬ ዕለት በመቀለ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎች የሃይማኖት መሪዎች ምሁራንና ታዋቂ ሰዎች ያካተተ የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የአገር ሽማግሌዎች ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ሌሎች የክልሉ ከፍተኛ ባለስልጣናት ጋር ውይይት አካሂዷል። ዩቱ ለመገናኛ ብዙሃን እዝግ ነበር። የሀገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ዊዩቱ በሀገራዊ ሰላም ጉዳይ ነበር ብለዋል። ባለፉት 5 አመታት በሀገሪቱ የሰላም እጦት ቀጥሏል። ይሄንን በውይይት ለመፍታት ነው የመጣ ነው ብለዋል። ውይይቱ የትግራይ ክልል አመራሮች ሰላም ለማስፈን ለውይይት ዝግጁ መሆናቸው አረጋግጠውልናል ብለዋል። ፓስተር ዳንኤል
ችግሮቻቸውን በጠረጴዛ ዙሪያ ቁጭ ብለው መፍታት አለባቸው። ለኢትዮጵያ ህዝብ ሰላምና አንድነት መስራት አለብን። ውስጣዊ አንድነት ታችንን ማጠንከር አለብን። ውስጣዊ አንድነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይሄንን መልእክት ለማስተላለፍ ነው የመጣነው። እንግዲህ ምላሹን አሁን በጋራ እንደሰማነው የሀገር ሽማግሌዎችም በሃይማኖት አባት ፊትም የክልሉ ረሰ መስተዳደር ቃል የገቡልን እናንተ በመትጠሩም ሰዓት ለሰላም በብላቹ በመትጠሩት ስብሰባ በሙሉ በጠረጴዛ ዙሪያ ተገናኝተን ለመወያየት ፈቃደኞች ነን። ስለዚህ የሃይማኖት አባቶች የሀገር ሽማግሌዎችን ጥያቄ እኛ ከዚህ በፊትም አልተቃወምንም አሁንም ልንቃወም አንችልም። ምክንያቱም ኢትዮጵያዊነት አንዱ ባህላችን መገለጫ ነውና ስለዚህ በባህላችን መሰረት ሽማግሌና ሃይማኖት አባት ከጠራን መተን በጠረጴዛ ዙሪያ ለመወያየት ፈቃደኛ ነን ብለዋል።
የሃይማኖት መሪዎችና የሀገር ሽማግሌዎች በጋራ ለሀገር ሰላም ብለው ያዘጋጁት ውይይት እንጂ በማንም አካል ተልከን አይደለም ብለዋል።
ሰው አዞን ወክለን ሳይሆን በግል ተነሳሽነት ኢትዮጵያዊነታችን ግድ ብሎ ነው የመጣ ነው። አንድነታችን አሳስቦ ነው ፍቅር ነው ያመጣን። ስለዚህ ይሄ መታሰብ አለበትና ስለዚህ አንዳንድ ጊዜ ትላንትና የብልጽግና ፓርቲ ነው ላካቸው ወይም ደግሞ አሁን ደግሞ ከዚህ ስንሄድ አይ ወያኔ ነው ላካቸው ሊባል ይችላል። ግን እኛ ህሊና ያለን ሰዎች ነን እና ህሊና ይኖራችሁ ልል እፈልጋለሁ። ምክንያቱም እነቱን የፈለገ ሰው ደውሎ መጠየቅ ይችላል። እንዲሁ ዝም ብሎ ባየር ላይ ማንንም ሳይጠይቅ ማንንም ሳማክር የኔ ምንጭ ይያሉ የሚናገሩት አስተተን የተሞላ ትርክት መቆም አለበት። ይሄ ደግሞ ለግጭታችንም መፍትሄ አያመጣም ይበለጠ ወደ ችግር ይከተናል እንጂ።
በቀጣይ ወደ ኦሮሚያ አማራና ሶማሌ ክልሎች በመሄድ ተመሳሳይ ውይይት እንደሚካሄድ ፓስተር ዳንኤል ገልጿል። በመክትር ርዕሰ መስተዳድር ማዕረግ የትግራይ ክልል የከተማና ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተፈስተ በበኩላቸው የትግራይ ክልል ሰላሙ ተጠብቆ ያለ ነው ብለዋል። በአሁን ጊዜ የተፈጠረው ችግር በፌደራሉ መንግስትና በትግራይ ክልል መካከል አይደለም ብለው እንደሚያምኑ ገልጸው ያለው ችግር ሀገራዊ ነው። ይህንንም ለመፍታት ሀገራዊ መድረክ በማዘጋጀት ሁሉንም ያሳተፈ ውይይት በማካሄድ ነው መሰራት ያለበት ብለን ገልጸናል ብለዋል።
የሀገር ሽማግሌዎች የሃይማኖት ተቋማት መሪዎች ለማናገር እንደሚፈልጉ ነው የገለጹልን። እኛ ሁልጊዜ ለማናገር ለመወያየት ዝግጁ ነን ማንኛውም ሰዓት ቢሆን። ስለዚህ እኛ ተቀብለን አስተናግደናቸዋል። ያነሱት ከፌደራል መንግስትና ከአጎራባች ክልል ከአማራ ክልል መናገር አለባችሁ የሚል ነው። ችግር አለ መናገር አለባችሁ የሚል ነው ያነሱት። እኛ ደግሞ ያልነው ችግሩ እንዳገር ነው። አገሪቷ በጣም ከፍተኛ ቀውስ ውስጥ ገብታለች። ፖለቲካዊ ቀውስ አለ። ኢኮኖሚው የልማት ስራዎች በሙሉ ቆሟል። አገሪቷ መፈራረስ ላይ ደርሳለች። ህግ ስርዓት እየተጣሰ ነው ያለው። የመጨረሻው አንድ የሚያደርገን ህገ መንግስትም ተጥሶ የማይሆን ውሳኔ በቅርቡ ተወስኗል። ስለዚህ የሀገር ጉዳይ እኛም ያሳስበናል። ሀገር አጀንዳ ነው መወያየት ያለብን። እዚህ ደግሞ ሁሉም የኢትዮጵያ ህዝቦች ይመለከታቸዋል። ሁሉም የኢትዮጵያ ኃይሎች ይመለከታቸዋል። የትግራይ ጉዳይ አይደለም ይሄ የሀገር ጉዳይ ነው። ሰው እንደ ሀገር ሁሉም የኢትዮጵያ ህዝቦች የሚሳተፉበት ሁሉም የኢትዮጵያ የፖለቲካ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። ስለዚህ አጀንዳው የትግራይ አይደለም። ሰላም ከሆነ ሰላም ችግር ያለው ሌላ አካባቢ ነው እንጂ የትግራይ አይደለም። እንደ ሀገር ግን ከፍተኛ ችግር ውስጥ ስለወደቀ ሁሉም የኢትዮጵያ ህዝቦች የሚሳተፉበት የኢትዮጵያ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። መፍትሄ ዘላቂ መፍትሄ የሚያመጣው ይሄካይም ነው።
በዛሬው ዕለት ውይይት ለማካሄድ ወደ መቀለ ከተማ የገቡ 52 የሀገር ሽማግሌዎችና የሃይማኖት መሪዎች ውይይታቸው ከጨረሱ በኋላ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ ነው።
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ተታበላችሁ የመሰናዶ አርታኢ ኤልያስ አስማረ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።